ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል የተካኑ ሰይጣኖች የመድረክ መዥገሮችና የኮራፌ ፈላስፎች በሚል ርዕስ በመጋቢት ወር 2010 ዓመተ ምህረት በሃማ ቱማ ቀርቦ የነበረውን ጽሑፍ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የተካኑ ሰይጣኖች የመድረክ መዥገሮችና የኮራፌ ፈላስፎች በሃማ ቱማ በጎጃም ሙኛን ግሴ ይሉታል። አጠናባዩን ዳግም አረቄል መሆኑ ነው። በሰኒ ቢጠጣም ከበዛና ከተዘወተረ ምላስን ያጠቁራል። በትንሹ ዋናው መልኩ ግን ሞኝን የነገሰ ያስመስለዋል። ንጉሶች ደግሞ እንዳየነው ለስልጣናቸው ቀናይ በመሆናቸው ፉክክሩ መዘዝ ያመጣል። በጸለምት ስሜን ኮረፌም ከብርድ መከላከል አልፎ በብዛት ከተጠጣ ያፈላስፋል ሲባል ሰምቻለሁ። የቋራው ደጋ እንዲህ ሲባልለት ግን አልሰማውም። የአድዋ ፊልተር ከስባት ነጋ መነሁለል ጋርም ጥብቅ ግንኙነት አለው የሚሉም አሉ። ኮረፌ ሲበዛና ሲያፈላስፍ ማነኝ? እግዚአብሔር ነው እውነት የፈጠረኝ? ለምን ጉዳይና ተልእኮ? ስላሴዎች እንዴት አንድም ሶስት መሆኑ? ሞት የህይወት ቅጣይ ይሆን? ዘውድ ያንጥረኛ ቆርቆሮ አይደለም? ለገዢዎች ማን ስልጣን ሰጣቸው? ኢየሱስና ነቢዩ መሐመድ ጥቁር ነበሩ? ለምንስ ያልነግስም? አይነት መዘዘኛ ጥያቄዎችን ያስጠይቃል ተብሏል። ዳግም አረቄና ኮረፌም ዋጋቸው ተወደደ ወይም የትግሬ መጠጥ ተባሉ እንጂ ባገራችን ሞልተዋል። ለማንኛውም መጠጥ ለጨዋታ በሚል በልክ መጠጣቱ ሳይሻል አይቀርም ብላለሁ። ግን አልሆነምና ቋባ ደረጉ ቁጥር የነገሱ ሞኞች የኮረፌ ፈላስፎች በርክተውብናል። ቀደም ያዳቆነ ሰይጣን ሳያቀሳይተውም ይባል የነበረው ተቀይሮ ወያኔን ያዳቆነ ሰይጣን ተፈልጎ በመጥፋቱ አዋቂዎች ወያኔ ራሱ ገና በናቅፋ የተካነ ሰይጣን ነው ሲሉም ደምድመዋል። አንደምታውን 27 ዓመታት ከስቃይና መከራ ጋር አይተናል ማለትም እንችላለን። ቢመከሩ ከቶም መሻሻል መመከር እንብኝ የሚላቸው ብዙዎች አሉ። የታሸገ የቆርቆሮ ምግብ እንኳ የጊዜ ገደብ አለው ብንልም አልሰማም ብለዋል። በርግጥ ያልተመቸው አመት ያለፈውንም ቆርቆሮ ከፍቶ የመጣ ይምጣ ብሎ መብላት ብቻ ሳይሆን ለፈረንጅ ውሾችና ድመቶች የታሸገውንም ሲፈለቅጥ አይተናል አውቀናል። ታዲያ ለምግብ ብቻ ሳይሆን ለወሬም ማለቂያ ማቆሚያ ጊዜ አለው። በተለይም ላሉባልታና ሐሰት ወሬ የጠነዛን ሐሰት አድሶ ማራገቡ አኖሌ ሐውልትን ያስተራ እንደሆነ እንጂ ሐቅና ያላብዝም። ደርግ በኢሕአፓ ላይ የፈለገውን ሁሉ ሐሰትና ክስ ሲያስተራጭ ቀርሞ ምንም የበጀው አልነበረም። የደርግ ውሸት ከተነገረ 27 ዓመታት አልፎት ዛሬም ግን የጊዜው ገደብ ካለፈም በኋላ ሲያላዝኑት መስማት ተገደናል። የኢሕአፓ ጠላቶች የሆኑትን ወዳጅ አድርጎ በማቅረብ ድርጅቱን የጥያቄ ቅጥረኛና የአረብ ፔትሮ ዶላር ምንደኛ ብሎ ሲዘልፍ መቅረቡ ይታወሳል። ለኢሕአፓ ዶላር የለገሰ አረብን የበላው ጅብ እስከዛሬ አልጮህ እንዳለ ግን ሁላችንም የምናውቀው ነው። ከርዕዮቱም የተነሳ ሆነ ኢትዮጵያ በማለቱ በአረብ አገሮች ድርጅቱ ያልተደገፈ ሆኖ መቆየቱን ታሪክ መዝግቧል። ዛሬም የተቀየረ የለም። ባለን ተመክሮና ችሎታ ኢያሰ ይቆጣጠረው በነበረው ጉባ አካባቢ ሊሰራ ፈቀደ የተባለውን ግድብ ሥራ ለማቆም ከሚመለከታቸው እርዳታ ለመቀበል ዝግጁ ብንሆን ምናልባትም ችግራችንን ቀርፈን እንደረጅ ነበር። ሶማሊያም ምዕራብ ሶማሊያ ያለውን የኢትዮጵያ አንድ ሲሶ እውነትም የሶማሊያ ነው ብለን በነፈርም ሰፊ እርዳታ ሊሰጠን ቃል ገብቶልን እኛ አሌ ስንለው ወያኔ ግን ተቀብሎ በሞቃዲሾም ቢሮ ከፍቶ ባረቦች ሊረዳ ባልቻለ ነበር። ሻቢያን በተመለከተም ተመሳሳይ ማለት እንችላለን። በመሆኑም የሚሰለቁት ሐሰቶች እጅግ ያሉና ጊዜም ያለፈባቸው ናቸው ማለት ይገባል። አዲስ ሐሰቶች ብቅ ካሉ ለምላሽ አንወዝንም። ላደረ ለሻገተ ገሞራው ለቀመለ ላለው ወሬ ግን ጊዜም ምላሽም የለንም ብለናል። በጣም የተለቸና አሰቃቂ አንደምታ ሊኖረው የሚችል ሌላ የሻገተ ልፈፋ ደግሞ ትግሬዎችን የሚመለከተው ነው። በአጼው ጊዜ የተማሪውን እንቅስቃሴ ለመከፋፈልና ለማስጠላት ከኤርትራ አጋሚ ዲዎች ይባሉ ከነበሩት ጋር የተያያዘ ነው ይሉ ነበር። ደርግም ኢሕአፓን ከሁሉም ጸረ ኢትዮጵያ ሰይጣን ሊያዛምድ ሞክሯል። ከወያኔ ጋር አብረው ቆሙ ብሎ ግን በሰፊው ሲቀላምድ አልተሰማም። ከኤርትራ ገንጣዮች ጋር መስራት ብቻ ሳይሆን የተፈጠረውን በእነሱ ነው ሲል ግን ብዙ ጊዜ ተደምጧል። ከላይ ልል እንደሞከርኩት ይህን ሲነገር የሞተን ቆርበት ይዘው የሚንኳኩ ግን እስካሁን አሉ። ኢትዮጵያን ከገንጣዮች ጠባቦች ከባዕድ ጠላቶች ስንከላከል ብዙ ጉዳትን የተቀበልነው ኢሕአፓዎች ግን ገና ከጠዋቱ ስምሪታችን በጎጥ በጎሳ በሃይማኖት በብሔረሰብ ደረጃ ከቶም ባለመሆኑ በዚህ ክስ አቅጣጫ የምንለው ብዙም አይኖር። ለነገሩ ብዙ ጊዜ ነግረናቸው አውቀው የደነቆሩትን መምከሩ ከንቱ መሆኑን ደምድመናል ማለት ይቻላል። የፖለቲካ ድርጅት እንመሰርታለን ስንል ከኤርትራ ድርጅቶች ጋር ተገናኝተን በሚልም አልነበረም። በአልጄሪያ በስደት በነበርንበት ጊዜ ከአያሌ ዓለም አቀፍ ድርጅቶችና አገሮችም ጋር ግንኙነት የመሰረትን ሲሆን ከፍልስጤም ድርጅቶች ጋር የነበረን ቅርበት ከጀብሃ በአልጄሪያ ከነበረን ግንኙነት ይበልጥ የተቀራረበ ነበር። በውጭ አገር ካሉ ተራማጆች ጋር ተጣምረን ድርጅት መስርተን ጦርም አቋቁመን በባሌ በጫካ በኩል ዘልቀን በመግባት ትጥቅ ትግል በጫካ እንጀምራለን የሚል አጠቃላይ እቅድ ነበረን። የሱዳኑም አስቸጋሪ ሲሆን የባሌውም በዚያድ ባሬ
ጣልቃ ገብነት የሚሳካ እንደማይሆን ሲታወቅ ወደ ኤርትራ ግንባሮች መዞር ተገደን በዚያ በኩል ያለውን ግንኙነት ልናተኩርበት ልንገደድ ችለናል። ከያሲር አራፋትም እስራኤሎች ቱኒስ ሄደው ከገደሉት ከአቡ ጂሃድም ከጆርጅ ሐባሽም ከናይፍ ሐዋስሜም ወዘተ ጋር ግንኙነት የመሰረት ነው ራሳችን ኢትዮጵያውያን እንጂ በኤርትራ ግንባሮች ድጋፍም አልነበረም። ለነሱም ለወያኔም ያልሰሩትን ሰሩ ብሎ የሚቀርበው ሸንዳራ ሸውራራ አስተያየት ከመሆኑ ባሻገር ምንም የሕግ መነሻ የሌለው ነው። በሻቢያ በኩል ፍዳ ከፍለን ሰራዊት ባናስገባ ኖሮ ይሻል ነበር እስከማለትም ዛሬ የደረስነው እኮ አልጋ ባልጋ ጉዞና ግንኙነት ሳይሆን ጎጂ ሆኖ በመገኘቱም ነው። በኤርትራ ሜዳ ጀብሃ የትግራይ ነጻ አውጪ ግንባር መሪዎችን ቲኤልኤፍ እንደተሰበሰበው ሁሉ ሻቢያ የወያኔ መሪዎችን መሰብሰብ ሲጀምር እነዚህንም በሜዳ የነበሩት ሟቹ አቶ አሰፋ ሀብቱ የድርጅታችን አባል የሟቹ መስፍን ሀብቱ ታላቅ ወንድምና የብንያም አዳነ ቅርብ ዘመድን እንዲመሩ ጠይቆ በትግራይ ስም ለተደራጀ ቡድን አባልም መሪም ሊሆኑ እንደማይችሉ ገልጸውለት ነበር። የትግራይ ትግሪኝ አባወራው ወልደ አብ ወልደ ማርያም ሆነ ኢሳያስ አፈወርቂም ብርሃነ መስቀል ረዳን የትግራይ ቡድን መሪ እንዲሆን እንዳቀረቡለት ጥያቄም በደፈራቸው የሚገባቸውን ምላሽ ሰጥቶም ቢያል እንጂ ከነሱ ጋር አልሰመረም። ሻቢያ መንቃ ብሎ ከአዲስ አበባ የመጡ የዩኒቨርሲቲ ተማሪዎችን ሊያጠቃ ሲነሳ ወደ ደቡብ የመን ለሕክምና ወጥታ የነበረችውን የሕክምና ኮሌጅ ተማሪ የነበረችውን ደሃብን ለመርዳት ለማስመለጥ ተሞከረ እንጂ ለሻቢያ ድጋፍ አልተሰጠም። በፖለቲካ ጉዳይ ከብርሃነ መስቀል ጋር ብንጋጭም በኢትዮጵያዊነቱ ግን ዛሬም ለሚከሰሰው ለሱም ለዘሩም ለሌሎችም ጥብቅና ለመቆም በበኩሌ ዝግጁ ነኝ። ኢትዮጵያዊ ተራማጆች፣ ጀግኖች፣ ጸረ ጠባቦችም የትግራይ ተወላጆች ነበሩና ጀግናው ተስፋዬ ደበሳይንማ ከቶም ማንሳት የሚችሉ አይደሉም የዛሬ ቡከኖች። በዚህ ተባለያ ማዘንም ንዴትም ከራቀን ዘመን አልፏል። ፋይዳ ቢስ ነው ከንቶችና ልፈፋቸውን ዘግተን ቀጥለናል። ውሎ አድሮም አስከፊ የሆነውን የክህደትና የባንዳነትንም መዘዝ አይተነዋል። በመቆጨትና በመናደድ ሳይሆን ግን በመታሰብ የምንሰነዝራቸው ትችቶች ምናልባትም ለአዲሱና መጪው ትውልድ ይጠቅሙ ይሆን በሚልም ነው። ከዚህ በተያያዘ ከቅርብ ጊዜ ወዲህ በተለይም ወያኔያዊ ቃና ያላቸው ጽንፈኞች ብቅ ካሉ በኋላ የትግራይ ተወላጅ በሆኑት ከላይ በተጠቆሱት ጓዶችና በነ ጸሎተ ሕዝቅያስ ወዘተም ላይ ክስና ውንጀላ ሲቀርብ ለመታዘብ ተገደናል። ለብዙዎቹ ማፈሪያ ጽንፈኞች መልስ መስጠት ከቶም አያስፈልግም ስንል ቆይተናል። ወደ ሜዳ ለመግባት የሰራዊቱ እርሾ በበረሃ ሲጓዝ ሕይወታቸው ያለፈው ብንያም አዳንና መሐመድ ማፉዝ ትዝ ይሉኛል። መሐመድ ማፉዝ ከወደ ጅማ አባ ጅፋር ቤተሰብ የተዛመደ ሲሆን ብንያም አዳነ ደግሞ ዘር ከተቆጠረ በውልደት ትግራዊ ነበር። እስከማስታውሰው እሱም ሆነ መስፍን እንዲሁም በደርግ የተገደለው አንጋፋው ኢሃፓ ዮሴፍ አዳነ የተወለዱት አዲስ አበባ ነው። በኢሃፓ ምስረታ ከፍተኛ ሚና የነበረው መስፍን ሀብቱ የቅርብ ዘመዱ ሲሆን የሁለቱም ኢትዮጵያዊነት የአጼው ሚኒስትር የአበበ ረታ ዘመዶች ነበሩ። መቼም ቢሆን መች በጥያቄ ገብቶ የሚያውቅ አልነበረም። የባለጌዎቹን ክስ ስሰማ ሌላ ትዝ የሚለኝ ከአሜሪካ ተመልሶ በደርግ የተገደለው በውልደቱ ኤርትራዊ የነበረው ሙልጌታ ሱልጣንም ነው። ያኔ በዚያ ጊዜ ውልደትና ዘር ጎሳ አንጠያየቅም ነበርና ሙልጌታ ሱልጣንን ውልደቱንም ያወቅኩት ከተሰዋ በኋላ ነበር። ብንያም አዳነ ከአልጄሪያ ወደ ሞስኮ ሄዶ እህቱን በኋላ መይሶን የሆነችውንና ሌሎችንም ወደ ድርጅቱ የመለመለው እሱ ነበር። ወደ እነ ጸሎተ ልመለስና ጸሎተ ሰፈሩ ጣሊያን ሰፈር ከኔም ሰፈር ጋር ዮሐንስ ስለሚቀራረብ እንተዋወቅ ነበር። በዩኒቨርሲቲም በፖለቲካውም ተገናኝተን የቅርብ ጓደኞች ሆንን። የጸሎተም ሆነ በወያኔ ደብዛው የጠፋው ይስሐቅ ደብረ ጽዮን የመርካቶው ልጅ ውልደታቸው ከትግራይና ኤርትራ መሆኑን ያወቅኩት ከተዋወቅን ብዙ ጊዜ በአጋጣሚ እንደነበርም ትዝ ይለኛል። ለማንኛውም ጸሎተና ወንድሙን ያሳደጉት እናቱ የተቸገሩና ፍዳ የተቀበሉ ቢሆኑም አንድም ጊዜ ልጆቻቸውን ፖለቲካ ተዉ ወዘተ በሚል ሲጨቀጭቁ ያልተደመጡ ነበሩ። ጸሎተ ከርቸሌ ታስሮ ሳለ እኚህ እናቶ ሊጠይቁት ሲሄዱ ከእሱ ጋር ጥቂት ጊዜ አጥፍተው በሰፊው የሚጠይቁት ዓለም በቃኝ ይባል በነበረው የነበሩት ጠና ያሉ እስረኞች እንደነበሩ አስታውሳለሁ። ጸሎቷ ጋር ብዙ አልቆዩም ስንላቸው እሷ ምን ጎደላት ጎረምሳ ናት ጓደኞቿ ጋር ናት ብለው ያስቁንም ነበር። የጸሎተ እናት እንደ ደብተራው እናት ልጃቸውን አንቺ ብለው ነበር የሚጠሩት። አኩሪ እናት የጸሎተ ታናሽ ወንድምን ይትባረክን በጣም ባላውቀውም ያው አሜሪካ ለትምህርት ሄዶ ያባ ሆኖ ከዚያም አቋርጦ እንደ ሰማዕት ሙልጌታ ዜናና ክፍሉ ከበደ ለትግል ተመልሶ በያባነት በቆራጥነት ሲንቀሳቀስ ቆይቶ በባንዳው ፍቅሬ መርዕድ ግድያ ላይ ተካፍለሃል በሚል ተይዞ በሰናይ ልኬ ሳይቀር አስፈቃቂ ግብረ ስየል ደርሶበት በደርግ 23 ያባዎች እነ ዘርዓ ብሩክ አበበ ውብሸት እና ሌሎች ሲረሸኑ የተገደለ ነው። ጸሎተም ወደ አሲም ባዘልቆ በዚያው ህይወቱ አልፎ እናቱ አለወንድ ልጆቻቸውና ጧሪ ቀብተዋል። እነዚህ ጀግና የኢሃባ ልጆችና ደሃ እናታቸው ናቸው ታዲያ ትግሬ በሚል ሰበብ የሚወገዙት? ለማን ተሰቃዩ? ለማን ተሰዉ? ለትግራይ? ለጨቋኝ? ለመሆኑስ የትግራይ ወንድም እህቶቻችንን በኢትዮጵያዊነት የተሰውለትን የታገሉለትን ባልሆነ የሚከሱት እነማን ናቸው ብለን ብንጠይቅ መልሱ ድብቅ አይደለም። የውዥንብር ዶክተሮች በእርግጥ ሆኑ ዛሬ ፈልተዋል። ወያኔም በለስ ቀንቶት ስልጣን ከመያዙም በላይ ገንዘብ አለውና መሐይምነቱን ሳይቀርፍ ዶክተር ተብሎ ይደንስብናል። ጅሎች በዚህም በዚያም ነግሰውብናል። በዚህም ዘመናዊው ዳግም ውስኪና ኮኛክ በቃኘው ጎጂ ሚናቸው በቀላሉ የሚገመት አይደለም። ወደዚህ ርዕስ የገባሁት በአሁኑ ጊዜ ወያኔ አገራችንን ወደ አስከፊ አዘቅት ሊወረውር ተነስቷልና አንደምታውን እንድንመዝንም ነው። የስብሰባ መዥገሮች ሳልሚዎች ያልኳቸው ክፍሎች ስብሰባ ከተጠራ ጠቀመም አረባም ሳይሉ ሁሉም ተገኝተው የሚዘባርቁ ይህን ወልፋቸውን ለማርካት ነጋጠባ ዋጋቢስ ጉንጭ አልፋ ስምሪት ላይ የሚውሉ ሁኔታውን በበቂ አደፍርሰው ሊመጣ የሚችለውን ችግር ለማስወገድ አስፈላጊው ጥንቃቄ እርምጃ እንዳይወሰድ ቢያግዱም አደጋው ግን አፍጦ መጥቶብናል። በውጭ አገሮች ባለፈው ሰሞን ይህን አይነት እርባና ቢስ ስብሰባዎች ሲካሄዱ ታዝበናል። ወያኔ በሱ ብሶ ብሔር ተኮር ጥቃት ተስፋፋ በሚል የኢትዮጵያ ሕዝብ ጸረ ትግሬ ዘመቻ ላይ እንደተሰማራ አድርጎ ማቅረቡን መርጧል። ይጠቅመዋል፣ የትግራይ ተወላጆችን አስፈራርቶ ከጎኑ ለማሰለፍ። ይህን የወያኔ ቅጥፈት ያጀቡት መኖራቸውም አሳዛኝ መሆኑ ሊሰረዝ የሚችል አይደለም። ጸረ ትግሬ ቁጣ ሊነሳ የሚችልበት ሁኔታ መኖሩ ግን የሚካድ ሊሆን አይችልም። ወያኔ ከተሳካለት የትግራይን ሕዝብ ከመላ ኢትዮጵያ ሕዝብ አጣልቶ እስራኤል አይሁዶችን አሰባስባ በአረቦች ላይ ጠንክራ እንደቆመችው ሁሉ ከጎኑ አሰልፎ የስልጣን ዕድሜውን ሊያራዝም እቅድ አለው። አሊያም የትግራይን የመገንጠል እቅድ እስካሁንም እንዳልተወና የወሎ ጎንደር ለመሬት ዝርፊያውም ከዚሁ ጋር የተያያዘ መሆኑን መዘንጋት የለብንም። የትግራይን ህዝብ ወያኔ ለአደጋ ሲያጋልጠው ይህንን ህዝብ ደግሞ በጣም የጎዳው ክፍል የትግራይ ምሁሩና የተማረው ማለትም ከተሜው ንዑስ ከበርቴው ነው። ከወያኔ ጎን በመቆምና ዘረኝነትን አቅፎ በህዝብ ላይ በመፈንጨት የትግራይ ተወላጅ በጅምላ ይጠላ ዘንድ ሆዳሞቹ ከፍተኛ አስተዋጽኦ አድርገዋል። ዛሬ ብዙዎች እሳት ካየው ምን ለየው ትግሬ ሁሉ ያው ወያኔ ነው ብለው ቢደመድሙ ምክንያት አላቸው የሚያሰኘውም ይህ ነው። ከኢትዮጵያና ከህዝቧ ጋር የቆሙ የትግራይ ከተሜዎችና ምሁሮች በእርግጥም ጥቂቶች መሆናቸው የማይካድ ሀቅ ነው። ወያኔ ለ27 ዓመት በስልጣን 17 ዓመት ትግል በሚለው ሲፈትለው የቆየው የዳሞትራ ድር ነው፣ መርዘኛ። በመሆኑም እየተካሄደ ያለው የህዝብ ትግል ወደ ዴሞክራሲ ሳይሆን ወደ ብጥብጥና ፍጅት እንዲያመራ ወያኔ ባለው አቅም ሁሉ እየጣረ ነው። ይህንን ጥረቱን በየፊናቸው የሚደግፉት እንዳሉም እናውቃለን። በጎራዴያችን የአማራና የክርስቲያንን ራስ ቀልተን ደምና ፍስ የሚሉት ጠባብ ምሁሮች ጸረ ኢትዮጵያ ውርጋጦች ምሳሌ ናቸው። ካመቸን እንገነጠላለን ብለው የሚያጓሩት ደግሞ በዚሁ ህዝብን ወደ ስጋት ጥለው ለወያኔ ከወደቁ ኢትዮጵያ ትጠፋለች ልፈፋ ተአማኒነት ይሰጣሉ። ወያኔ ትግሬዎችን በየከተማው አስታጥቋልም ሲባል የቆየ ነው። እነዚህ ዘማሚቶች ደግሞ ግንጣላን ተው ማንነታችሁን አትካዱ ከህዝብ ጋር ሆናችሁ በኢትዮጵያ አንድነት ሰር ችግር ለሚባለው ሁሉ መፍትሄ ፈልጉ ቢባል ጆሮ ዳባ ልበስ ብለው ለትግላችን ጋር ይጣከመውን አልተቆጠቡም። ይህም በተለይ የሚመለከተው አስመራ የመሸጉትን የወጋዴን ግንባርና ኦነግን ነው። የግንጣላ አቀንቃኞችን በአስመራ አቅፎ ያለው ሻዕቢያም ለሀገራችን አንድነት ያሰጋል። ፈንጂ አጥምዷል የሚሉ ክፍሎችም ስጋታቸው ለትግላችን ያላቸውን አመለካከት ሊቃኘው ይችላል ብንል ስህተት አይሆንም። ወጣ ወረደ ወያኔ ባቀደው ተሳክቶለት አንድም በትጋት ትግሉ ከቆመለት ወይም ህዝብን እርስ በርስ ካፋጀና በትግራይ ህዝብ ላይም ፍጅትን ከጋበዘ የሀገራችን ታሪክ ላይ የሚያኮማተርና የሚያሳዝን ምዕራፍ ይጽፍብናል። ንገጠባ በዘረኝነት የሚባርቀውና ንጹህ ዜጎችን የሚገድለው የህዝብን መደበኛ የበቀል ስሜት የሚያራግበው ለስልጣኑ መቀጠል የትግራይ ህዝብ በነቂት ከጎኑ ማስፈለፍ አስፈላጊ ሆኖ ስላገኘው ነው። ይህንን በመረዳት ከዚህ በቀጣይነት ሊመጣ ከሚችለው የጥፋት ጉዞና ስምሪት ለመቆጠብ ህዝብ ሙሉ ጥረት ማድረግ አለበት ይላል። ይህን ጥረት በቅድሚያ ሲሞክር መታየት ያለበትም የትግራይ ህዝብ ነው እንላለን። ኢትዮጵያ አትፈርስም የሚል እምነታችን ጽኑ እንደሆነ ሁሉ በአንጻሩ ውቃቢ የራቃቸውና ጅላጅል የፖለቲካ መሪዎች አገርን ሊያጠፉ እንደሚችሉ በሶቪየት ህብረትም በዩጎዝላቪያም ያየነው ነው። የኢትዮጵያን ጥፋት የሚፈልጉ የውጭ ጠላቶች ደግሞ አላጣንም። ጠላትና ወዳጅን ለይቶ ማወቅ ቀዳሚ ተግባር መሆኑን ማወቅም አለብን ሲባል ቆይቷል። ሞኝ ልጅ የአባቱን ገዳይ አባባ ይላል የተባለው አለምክንያት አይደለም። የቻይናው የጦርነት ስልት ጸሐፊ ሱንዙ ጠላትክን እወቅ፣ ከዚህም በላይ ራስክን እወቅ፣ 100 ጦርነት ብትገጥም ሁሉንም ታቸንፋለህ ብሎ ነበር። በእኛ በኩል ማን ነው የሀገራችን ጠላት በሚለው ላይ ብዥታ ያሳየን የያዝን አይመስለኝም። ትግል ግድ የሚለውን ድጋፍ እዚህም እዚያም ለማግኘት ብንሞክርም በረጂዎቹ ያውም ከተገኙ ማንነት ላይ አልተደናገርንም ማለት እንችላለን። በአልጀርስ ከተማ የተገናኘናቸው ቪየትናም፣ ኩባ፣ ቻይና ወዘተ ሊረዱን ጭራሹንም ፍላጎት አላሳዩንም። ሰሜን ኮሪያ ለኪም ኢልሱንግ መልካም ልደት ምኞት ጻፉለት ማለት እንጂ ሌላ አቋም አልነበራቸውም። የሰውየው ተክለሰውነት ደግሞ ጸረ ሶሻሊስትና አቅለሽላሽ ነው በማለታችን ናቅናቸው እንጂ የፈየዱልን የለም። ከሶማሊያ እርዳታ ብንጠይቅም ሶማሊያ የድርጅት ተወካያችንን አስራና በትግላችንም ላይ ሻጥር ለመፈጸም መዝመቷን አልሳትነውም። በደቡብ የመን ኤደን የከፈትነው ቢሮም በራሳችን ሲሆን ከደርግ ካልተስማማችሁ ብለው ሊጫኑን ሲሞክሩ ዘግተነው ወጥተናል። በደርግ የመጀመሪያው ሰሞንም ቻይና ራሷ ከመንግስቱና ኃይለ ፊዳ ጋር ተቀራርባ ለደርግ ጦር ክላሽንና ሴሚኖፍ ጠመንጃ አስታጥቃ ደርጉን ደግፉ ስትለን ጆሮ አልሰጠናትም። ባጭሩ ለማንም ያጎበደድንበት ሁኔታ የለም። ሻዕቢያም ሆነ ጀብሃ ሊያዙንና የሀገራችንን ጥቅም ማስቀደም እንድንተው ሊያደርጉን ኤርትራ የኢትዮጵያ ቅኝ ግዛት ናት ሊያሰኙን አልቻሉም። የጣሊያን ዜጎችን በጣና በለስ ስንጠልፍ የሱዳን አልሳዲቅ አልማህዲ አገዛዝ ልቀቋቸው ሲለን እሱን ተወው አያገባህም አልነው እንጂ ማንንም በዚህ የተነሳ አልለቀቅንም። ፋሽስቱ ኮሎኔል የሶማሌን ወረራ ሰበብ አድርጎ ኢህአፓን ባክሮ ሶማሌ ሲከስና ሐሰቱንም ባዞምባ ሲያጅብ ህዝብ ለአገሩ ያለውን ፍቅር በጸረ ድርጅት ቅኝት ሊነዳ ጣረ እንጂ ሶማሊያን በመቃወም ሆነ በሶማሌ በመገደል ኢህአፓ ስሙ ይነሳል እንጂ በሶማሌ ወረራ ደጋፊነት አይጠቀስም። ዛሬ በቶሮንቶ በስደት ላይ ያለው ኮሎኔል አባትና መሰሎቹ በሸለምቦትና ሌሎች ቦታዎች በጓዶቻችን ላይ የፈጸሙትን ግድያና ግብረት እያል ጠንቅቀን እናውቃለን። የደርግን ውሸት በማዳበር በታጠቅ ጦር ሰፈር ጠርሙስ ፈሽቶ ሚሊሻውን በምግብ ከቶ ገደለ፣ በአገር ጦር ላይ ከጀርባ ተኮሰ፣ በሐረር ሶማሌን ደግፉ ብሎ ለተከታዮቹ መመሪያ አስተላለፈ ወዘተ የተባሉት ሁሉ የኮሎኔሎቹና ሻለቆቹ ቀጣይና የቀመለ ውሸት መሆናቸው ግልጽ ነው። ግን ከዚህ በፊት እንዳሰፈርኩት ውሸት ሲደጋገም የተባለ የናዚ ፋሽስት ፈሊጥን ይዘዋልና የትልቅ ሱ አይነት ይደጋግሙታል። ታሪክ ይፈተሽ ከተባለም ለሚነዛው ውሸት ማጠየቂያ የጽሑፍም የሐቅም ምንም መረጃ የለም። ወያኔ ግን የዚያድ ባሬ ወዳጅና ተባባሪ ሆኖ ከርሞ ዛሬ አይኑን በጨዋጥቦ በኦጋዴን ጦርነት ልንሳተፍና ሶማሊያንም ልንወጋ ጠይቀን ነበር ሲል ቀጥፏል። ከመቶ ውሸት አንድ እውነት ይሻላል የሚለውን በትግርኛ አልተጻፈም መሰል እነ ስብሐት ነጋ ጨርሶ አያውቁትም ያሰኛል። አልሰማ አሉት እንጂ ወገናችን የትግራይ ህዝብ ሐቂ ሚዛን ወርቂ ብሏቸው ነበር። ወያኔ በዘረኛነት የተካነ ቡድን ነው ቢባል ስህተት ወይም ማጋነን አይሆንም። ትግራይን መገንጠል የሚል መርሃ ግብር አውጥቶ ይህ አላስኬድ ሲለውን የትግራይ ህዝብም ታሪክ ገደፍክ ሲለው የትግራይ ሰፊ ህዝብ በሸዋ አማራ ተጨቁኖ መገንጠል ስለፈለገ ልናስተወው በሚል ድምፁን አስተጋባን እንጂ ልንገነጠል አይደለም ሲል ቀጥፏል። መገንጠል የሚለውንም የኤርትራ ግንባሮች የሚጠይቁትን ነጻነት ያቀልብናል በሚል የትግራይ መገንጠል ለሚለው ብዙም ፊት ሳይሰጡት ቀርተዋል። ይህን የመገንጠል ፍላጎት ወደ ትግራይ የበላይነት አቋም ለመለወጥ ወያኔ ሲነሳም በጠላትነት አውቆ የፈረጀውና ሊያጠፋም የተነሳው ኢትዮጵያዊነትን ነው። ዘጠኝ ጊዜ ድርድር ብናደርግም ወያኔ አማሮች ናችሁ አባይ ኢትዮጵያ ከትግራይ ውጡ ብሎን ያው ወደ ውጊያው አምርተውብናል። በመሆኑም በኢሃፓና ኢድህ ላይ ጦርነቶችን ወያኔ ከፈተ። ከጸረ ኢትዮጵያ ኃይሎች ጋር አብሮ አገራችንን አጠቃ። ወያኔ የአገራችንን ደንና መሬት ለሱዳን ሊሰጥ የተነሳው ገና ጫካ እያለና በካህዲዎች ድጋፍ ወደ ወልቃይትና አርማጭሆ መዝለቅ ከቻለ ጊዜ ጀምሮ ነበር። የደቡብ ሱዳን ስደተኞችንም መንገድ እያፈነ ለሱዳን ወታደር በማስረከብ በየሱዳኑ እርሻ መሽሩ አስገድሏል። ኢህአፓም የደቡብ ሱዳኖች ሰፈር በነፍሶ ገበያ ተራራ ቋራ ላይ መስርቷል በሚል ክስም ከሱዳን ጥቃት አስደርሶብናል። ምጸት እንበለው ትራጀዲ ድራማ የደቡብ ሱዳን መሪ ሊሆኑ የቻሉት እነ ሳልቫኪርና ሪክ ማሻር የወያኔ ወዳጅ ለመሆን ሲሰግዱ ልናያቸውም በቅተናል። ወያኔ በሰይጣናዊ ጽናት እንበለውና ኢትዮጵያን ሊያጠፋ ሲጥር የውስጥ አርበኞቹ እነ ገብረ ሕይወት ደስታ ኮሎኔል ፍስሐ ወዘተ እየረዱትና ኋላም ምዕራባውያንና አረብ አገሮች በረሃብ ሽፋን በሰጡት ሰፊ ድጋፍ ሲጠናከር ይህን ሁሉ በጽናት ሲታገል የነበረው ኢህአፓ ለመሆኑ ማንም ዛሬ አሌሊ ሊነሳ አይችልም። ወያኔ ዳባት ደርሶ የጎንደር የያኔው አስተዳዳሪ ገዛኸኝ ወርቄ በኢህአፓ ላይ ዘመቻ ያስተባብር እንደነበር እናስታውሳለን። በባዕድ አገር በተለይም በሰሜን አሜሪካ በርካታ ዜጎች ወያኔ ኢህአዴግ ብሏል በሚል ድጋፍ ሲሰጡት እንደነበርና ድርጅታችንንም በአክራሪነት ሲከሱ መቆየታቸውን አልረሳንም። ከነዚህ ብዙዎቹ አሁንም የመድረክ መዥገር ሆነው አላናግር አላስተነፍስ ያሉ የወያኔ የውስጥ አርበኞችና ምስጦች ሆነውም እናያለን። ወያኔን ስንታገልና በገንጣይ ኃይሎች በሞላ ስንጠቃ አብሮን ተሰልፈው መስዋዕትነትን ከከፈሉ አባሎቻችንና ህዝብ ውጪ ሌላው ከጎን ቆሞ ወይም ከሩቅ ተመልካች ሆኖ አሊያም የወያኔ ተሟጋጅና ደጋፊ ነበር ብንል ሐቅን ማቅረብ እንጂ በማንም ላይ ጣት ለመቀሰር እንዳልሆነም ግልጽ ሊሆን ይገባዋል። ለድክመታችን በቅድሚያ ተጠያቂ ራሳችን ነን። የፈጸምናቸው ስህተቶች በአራተኛው ጠቅላላ ጉባኤያችን በ1972 ዓ.ም በጭልጋ ባደረግነው ስብሰባ በሰፊው ተወያይተንበታል። የዚህ ውጤቱ በአንድ በኩል አሉታዊ እንደነበርንም የጠቀስ ቢሆንም ለእውነትም ጊዜ ያለው እንዲሉ ለጥቃት የተጋለጥነው በራሳችን ድክመትም መሆኑን ግን ለመሸፈን ምንም ፍላጎት ኖሮን አያውቅምና ዝርዝሩን በተመለከተ አስተተኞችን ማሳረፍ ደግሞ ግዴታችንም ሆኖ ይገኛል። ድርጅታችንን በከፍተኛ ደረጃ ከመጉዳት አንጻር አንጃ ያልናቸው የውስጥ አጥፊ የፖለቲካ ባዙቆች በቅድሚያ የሚጠቀሱ ናቸው። በአሲምባ ተከሰተ ከተባለው አንጃ ውጪ ሌሎቹ አንጃዎች በሞላ ውልደታቸው ለጠላት እንመች እንገብር ከሚል አቋም የጀመረ ነው። የመጀመሪያው አንጃ ብቅ ያለብን በአዲስ አበባ በብርሃነ መስቀልና በጌታቸው ማሩ መሪነት ሲሆን በዚህ ሂደት ዋናው ተዋናይ ብርሃነ መስቀል ነበር። ለምን እንዲህ ሆነ የሚለውን በበቂ ለማስረዳት በቅርብ አውቀው የነበረውን ብርሃንን ማንነት በተወሰነ ደረጃ ማቅረብ ይኖርብኛል። እሱ ክሊክ ብሎ ሊከሳቸው ከተነሳው ከነተስፋዬ ደበሳይ ዘሩ ከሸንና ሌሎች ይበልጥ እሱን የማውቀው ስለነበርም አቁን ማቅረብ ግዴታዬ ነው። ብርሃነ መስቀል የአይሮፕላን ጠለፋ ሐሳብ ሲሰረጽ በከርቸሌ የነበረ ቢሆንም ተፈቶ ሲነገረው ግን ዋና ተስማሚ ሆኖ የድርጊቱና የተከተለው ሂደት ዋና አካል ሆኗል። ብርሃነ መስቀል የነቃና በተማሪው ማህበርም በንግግርም በጽሑፍም ብዙ አስተዋጽኦ ያደረገ ሲሆን ታዋቂ የተማሪዎች መሪ ነበር። በአገር ቤት በቅርበት ባላውቀውም በእድሜም ታላቃችን ነበርና ያው አስከፊ ስደት ጓዶች እንድንሆን አድርጎናል። ብርሃነ መስቀል በኢትዮጵያ ታሪክ ልዩና ከፍተኛ ቦታ አለኝ ብሎ የሚያምንና ይህንንም ታሪኩን ለመጻፍ የሚያስችሉ በርካታ ሰነዶችን በቦርሳ ይዞ አውሮፕላን ላይ የወጣና በገቢር መሪ ለመሆን ብቁ ነኝ ብሎ ያመነና የተሰናዳ ነበር። ብዙዎች ያደንቁት ስለነበረም ምናልባትም ስለራሱ የነበረው ግምት ትንሽ የተዛባ ሊሆን ሳይችላል ቀረም ማለት ይችላል። እኔ ስለ ግለሰቦች ሐቀኛ ታሪካቸው በዚህ ዝርዝር ልገባ ቅንጣትም ፍላጎት የሌለኝ ቢሆንም የማነሳው ከተከሰተው ሁኔታ አንጻር ንክኪ ያለውና አስተቶችን በተመለከተ መሆኑ እንዲያዝልኝም ጠይቃለሁ። ብርሃነ መስቀል ለብዙዎች ንቀት ስለነበረውም ብንያምና እኔ ወደ ሜዳ እንድናጅበው የተወሰነው ምናልባትም ሊቆጣጠሩት ይችሉ ይሆናል በሚል ነበር። ባልጀርስና በድርጅት ምስረታው ሂደት ብርሃነ የሚተበቀበትን ያከናወነ ሲሆን በሌላ በኩል ደግሞ የነበሩት አሉታዊ ጠባዮቹ ችግር ፈጣሪ ሊሆኑ እንደሚችሉም ገልጽ ነበር። ባልጀርስ ሳለን የተወሰኑትና የተጻፉት ሁሉ በጋራ ቢሆንም ናይሌ ፊዳ ሳይቀሩ ሁሉንም አድራጊና ሰሪ ብርሃነ ብቻ መስሏቸው ቆይቷል። በምስረታ ጉባኤው ላይ ዋና ጸሐፊ ሲባልም ይህን እንደ ስታሊን በፈላጭ ቆራጭ ደረጃ በመውሰዱ በሜዳም በአዲስ አበባም ከጓዶች ጋር ሰምሮ ሊሰራ የማይችልበት ሁኔታ ላይ አድርሶታል። ውጤቱም እንደታየው አስከፊ ነበር። የሰፈር ልጆች ብንሆንም በቅርበት የማላውቀው ጌታቸው ማሩ ላይ ይህ ነው ብዬ የምናገረው የለኝም። የተማርኩት በአንደኛ ደረጃ ትምህርት ቤት ከታላቅ እህቱ ከውድነሽ ማሩ ጋር ነው። ወንድሞቹን የማውቀው በሩቁ ነው። ጌታቸው ሳውቀው በመጀመሪያ ፖለቲካ ውስጥ አልነበረም። ወደ 1968 ዓመተ ምህረት ወደ ፖለቲካ መግባት መጀመሩን በአራት ኪሎ በተደረገ የተማሪዎች ስብሰባ አይቻለሁ። ከዚያም ስለሱ የሰማሁት በዩኒቨርሲቲ ከነጸጋዬ ጋር አለመግባባት ተፈጠረ ሲባል ሲሆን የችግሩ መንስኤ የኛ ጓዶች እነ ጸጋዬ ወደ ድርጅት ሥራ ለማተኮር ራሳቸውን ከይፋ እንቅስቃሴ እንዲያርቁ በተነገራቸው መሰረት ደብዘዝ ሲሉ፣ እነ ጌታቸው ደግሞ ሊመረቁ ሲሉ እነ ጸጋዬ የመሸሽ ዝንባሌ ያዙ በሚል የያዙት አቋም ነበር። ኋላም እነ ጌታቸው አብዮት የሚል ቡድን ሲያቋቁሙና መራራቁ አይጠቅምም ሲባል ሳሙኤል ኃላፊነት ተሰጥቶት እነ ጌታቸውንም እነ ጸጋዬንም በማግኘትና በመተባበር አንድ ሊሆኑ የሚችሉበት ሂደት እውን ሊሆን ችሏል። ጌታቸው የድርጅታችን ፖሊት ቢሮ ስራ አስፈጻሚ ኮሚቴ አባል ሆኖ ሲመደብ፣ ጸጋዬም እኔም የዚህ ኮሚቴ አባል እንዳልነበርንም መጥቀስ ፈልጋለሁ። ጸጋዬ ወደ ሜዳ ስለሄደና እኔም በውጭ ስለቆየው በሀገር ከጌታቸው ጋር በስራ አንተዋወቅም። ብርሃንና ጌታቸው በኋላ አብረው መቆማቸውን ብርሃን ራሱ ገልጾታል። ቢሆንም ግን ከደርግ ጋር አብሮ የመስራቱ ውሳኔ አቀንቃኝ ብርሃነ ለመሆኑ በበኩሌ ጥርጥር የለኝም። በኤርትራ ሜዳ ሳሉ ጀምሮ የሰራዊቱ እርሾችና ብርሃነ መስቀል ስምምነት አልነበራቸውም። በአሰራሩ ላይም ብዙ ሂስ አቅርበዋል። ወደ ደርግ የከዱት ስምንቱ በመሰረቱ የየራሳቸውም የፖለቲካ ድክመቶች ነበሯቸው። በሱ ላይ ብዙ ክስ አቅርበውም ነበር። ድርጅቱ ከተመሰረተ በኋላ በአዲስ አበባና ሀገር ቤት በህቡ ተንቀሳቅሶ የመርሃ ግብርም እርምት ተደርጎ በመዲናይቱ በሚስጥር በ1967 ዓ.ም ተመረጠ። በተደረገው መለስተኛ ጠቅላላ ስብሰባ ላይም የዋና ጸሐፊ ቦታ ሊሰረዝ በመወሰኑና ብርሃነ መስቀልም ከቦታው በመነሳቱ ከፍተኛ ተቃውሞን አሰምቷል። በመስራች ጉባኤ የተመደብኩትን ኮንፈረንስ ሊያነሳኝ አይችልም አይገባውም በሚልም ለኔም ሳይቀር ተቃውሞውን ጽፎ አስታውቆኝ ነበር። ወደ ሜዳ አትመልሱብን የሚል ጥያቄም ስለነበር በአዲስ አበባ በህቡ እንዲሰራ ተደረገ። ብርሃነ ተቀይሞ የቆየ ሲሆን የመይሶኖች ብቅ ብቅ ማለትና በስልጣኑ መድረክ መግነን እንዲሁ አስቆጥቶት ነበር። እኛ መያዝ ያለብንን ቦታ እንዲይዙ ለቀቅንላቸው ነው ያለው በላከልኝ ከ30 ገጽ በላይ ደብዳቤ። ደርግ ተራማጅ እንጂ ፋሽስት አይደለም በሚልም ክርክሩን በሰፊው አቅርቦ አብረን ከደርግ መስራት አለብን የሚለውንም መልእክት ሊያስተላልፍልኝ ሞክሮ ነበር። ከዚህ በተያያዘም በሶስት የድርጅቱ መሪዎች ላይ አሉታዊ ትችቶችን ሰንዝሮ እንደነበር አስታውሳለሁ። ብርሃነ ከደርግ እንስመር ብቻ ማለት ሳይሆን በውስጥ ለውስጥ ለምሳሌ ከመይሶን ቅርብ ከነበረው ከብርሃኑ ዘሪሁን ጋርም በመነጋገር ህብረት ተጠራ ለማሰኘትም በሚስጥር ያደረገውን ጥረት ድርጅቱ ደርሶበታል። የጌታቸው ወንድም መለሰ ማሩም የተፈሪ በንቲ ረዳት ስለነበር በዚያም በኩል ሙከራ አድርጓል የሚልም ጥቆማ ነበር። ይህ ሁሉ እንዳለ ሆኖ ለደርግ ጥቃት አጸፋ ለመስጠት መነሳት አይገባም ስህተት ነው የሚለውን ሐሳብ ጌታቸውም ስለተካፈለው ሁለቱም ይህ ሐሳባችን ወደ አባላት ይውረድልን ባሉት መሰረት ለአባላት ወርዶ በአብዛኛው ተቀባይነትን አላገኘም። አወራረዱም ያጠንቀኞቹ ስም ሳይጠቀስ ሐና ለበሚል ይሁን መባሉን ብርሃነ በአሉታዊ በመውሰዱ ስሜ ከተጠቀሰ አባላት ግልብጥ ብለው ስለሚደግፉኝ እነ ተስፋዬ ፈርተው ነው በሚል ልቡ ሸፍቷልና የፈለገውን ይፋ መድረክ አላገኘምና በራሱ ላይ በነበረው መመካት ዴሞክራሲና የብዙሃኑን ውሳኔ መጻረሩ ምንም አልመሰለውምና ወደ ጎንየሽ ሄዶ ባንጃነት ተሰማራ። በድርጅት ውስጥ ወይም ተጻሮ ድርጅት መመስረት የሚያስቀጣ ነበርና በሕገ ፓርቲው ሕገወጥ ተባለና እሱም አንዳንድ የድርጅቱን እቅዶች ወስዶና ሕገወጥ እርምጃ ወስዶ የተወሰኑ ተከታዮቹን ይዞ ተሰወረ። አብረው ከተሰወሩትም ሁለቱ የጸኑ የኢሕአፓ አባላት ነበሩ። በደርግ መያዙ ግን የራሱና ምናልባትም የጓደኛው ጥፋት መሆኑም ይታወቃል። ወደ 36 ገጽ የሚሆን ደብዳቤውን በተመለከተ በበኩሌ የመለስኩለት የብዙሃኑን ውሳኔ ተቀበል፣ ቅሬታ ካለ በመዋቅር ለአቋምህ ታገል፣ ይህ መብትህ ከታገደ እኛም አብረንህ እንቆማለን። ለምን ባልተገኘሁበት ከሥራ አስፈጻሚ ኮሚቴ ወጣሁ ብለህ ተቃወም ብሎኝ ስለነበረም እኔ በታሪክ አጋጣሚ የማዕከላዊ ኮሚቴ አባል ሆንኩ እንጂ በዚህም ደረጃ ለመቀጠል ምንም ፍላጎት እንደሌለኝና ከሀገር ርቆ የሥራ አስፈጻሚ ኮሚቴ አባልነት ትርጉም እንደሌለው ከደርግ ጋር አብረን እንስራ የሚለውን አቋም እንደማልጋራውና በሥነ ሥርዓት በድርጅታችን ስብሰባ በተባሉት ጓዶችም ቅሬታውን እንዲያቀርብ መልሼለት ነበር። ጠባዩንም አውቅ ስለነበር በራሱ የድርጅቱን ሕግና ሥነ ሥርዓትን በጣሰ ጎዳና እንዳይሄድም አደራብየው ነበር። ከዚህ ጊዜ በኋላም ከሱ ጋር ግንኙነት አልነበረኝም። ከዚህ ካንጃ ሁኔታ በተያያዘ ሆነ ከመይሶን ልዩነታችን በቅራኔ አያያዝ ድክመት ሳይሆን በመሰረታዊ ጉዳይ የአገራችንን የነገ ዕጣን በተመለከተ መሆኑን አንዳንዶች ሊያበሰብሱ ቢሞክሩም ሐቅ አይደለም። የነበረው አማራጭ ባንጃዎቹ ሐሳብ ተስማምቶ ከደርግ ጋር ማበር፣ ይህን ደግሞ አባላት በአብዛኛው አልተቀበሉም ወይም አንጃ የሆኑት የማፈንገጥ አቋማቸውን ትተው የብዙሃኑን ውሳኔ አክብረው መቀጠል ነበር። ሌላ መንገድ አልነበረም። አንጃነት ክህደትን አቅፎ መጣና ሁሌም ይመጣልና አባላትን ለደርግ አውሬዎች በማጋለጥ መዋቅር በማስመታት ወዘተ ያደረሱብን ጉዳት አባላት ሁሉ የሚያውቁት ነው። የአንጃን ችግር ለመቋቋም የተወሰዱ እርምጃዎች ሁሉም ትክክል ነበሩ ማለት ባይቻልም አንጃን መቃወምና መቋቋማችን ግን ብሔራዊ ግዴታችን ነበርና ልንወጣው መቻላችንም ትክክል ነበር። ከዚህ በተያያዘ ብዙውን ጊዜ የሚነሳውና ድርጅቱን ለማውገዝ የመድረክ መዥገሮችና የቀይ ሽብርም ወንጀለኞች የሚጠቀሙበት የጌታቸው ማሩን አሟሟት ይመለከታል። የጌታቸው ጓደኛ ወይም ፍቅረኛ ነበርኩ የምትል ሴት የራሷን ትረካም በመጽሐፍ መልክ ማቅረቧና ወያኔም ይህን በአገር ሙሉ እንዲናፈስ ማድረጉን አውቀናል። በከርቸሌ መደባ አንጃ ከሚባሉት ጋር መሆኑን እናውቃለን። ለሷ መልስ ለመስጠት ምንም ፍላጎት የለኝም። ታሪኳን መተረክ መብቷ ነው። እኔ በድርጅታችን ላይ ጻፍን የሚሉት ጋር ያለኝ ልዩነት ልቦለድ ሲጽፉ የህይወት ታሪካችን ሀቅ ሳይሉ እንደ ሐማቱማ ልቦለድ ሲሆን ልቦለድ ብለው እንዲያቀርቡ ነው። ወደ ጉዳዩ ልመለስና ጌታቸው ለምን ተያዘ እንዴትና ለምንስ ተገደለ ለሚለው ድርጅታችን ማብራሪያ እየሰጠበት ጉዳይ አይደለም። ለነገሩ ህግና ደንብ ያለው ድርጅትና ሰራዊት ውስጥ በራሳቸው ፈቃድ የሚገቡ አባል የሚሆኑ የዚያ ህግ ተገዢ ናቸው። ህገ ፓርቲያችንን ካጸደቁት መሪዎች ደግሞ ብርሃንም ጌታቸውም ይገኙበታልና ለህጉ ተገዢዎች ናቸው። በህጉ መሰረት በሞት የሚያስቀጣ ህግን ጥሰው ከተገኙ የሞት ቅጣት ሊፈጸምባቸው የሚጠበቅ ነው ማለት ነው። በማንኛውም ሰራዊት ለምሳሌ ሽሽት ያስቀጣል። መለስ ዜናዊ ፈርጥጦ ለሞት የሚያስቀጣው ጥፋት ሆኖ ሳለ ምህረት የተደረገለት በዝምድና ምክንያት መሆኑን ወያኔዎቹ ራሳቸው ነግረውናል። በሰራዊታችን ውስጥም የሚስጥር ሌላ ቡድን የፈጠሩና ጥፋታቸው የተረጋገጠባቸው የተወሰኑ ሲቀጡ ሌሎች ደግሞ በምህረት ተለቀዋል። ማለትም ጌታቸው ባንጃነት ተሰማርቶ የሚያስቀጣ ጥፋት ላይ ከተገኘ መቀጣቱ የሚጠበቅ ነው ማለት ነው። ከዚህ ባሻገር ግን ጌታቸው እንዴት ተገደለ ለሚለው በቅድሚያ የኢሃፓ ማዕከላዊ ኮሚቴ ግደሉት ወይም ይገደል በሚል ወስኖበት እንዳልሆነ እኔ አውቃለሁ። በወቅቱ ባሲምባ እኔም ዘሮም ጸጋዬም ካልዘነጋሁ ጸሎተም የነበርን ሲሆን በየትኛውም ጊዜ በዚህ ላይ ወስኑበት ብሎ አልተጠየቅንም። በቁጥጥር ስር መዋሉ ተገቢ ነው። ነጻ ከሆነ ደርግ ጋር ተጠቃሎ ጉዳት ያደርስብናል ሚስጥር ያውቃልና የሚለውን አቀራረብ ግን በአሉታዊ ያየነው እንዳልነበርም አስታውሳለሁ። በአሰራራችን ማንኛውም የአመራር ኮሚቴ አባል የሰራውን ስህተት የሱ ነው ብለን በግለሰቡ ላይ ጭነን ዞር የምንል ባንሆን፣ በኮሚቴው ደረጃ ስህተቱን ስንቀበል የቆየን በመሆናችን ዝምታችንን በዚህ መልኩ አይተን አለፍነው እንጂ ዛሬ እንደሚሰማው ጉዳዩ በቀጥታ የሚመለከታቸው ሳይቀር ክሱን ወደኛ ላይ ሊሰዱ ሲነሱ አረዛችሁት በሚል ማሳሰብ እንገደዳለን። በሜዳ አንጃ ዳኛም ፍርዱንም ማጽዳቂ የሆኑ ግለሰቦች ለምሳሌ ዛሬ የወያኔ ድንቢጥነትን መርጠው በነጻ ይለቀቁ ያለውን ጸጋዬ ደብተራውንና በቦታው በጭራሽ ያልነበርኩትን እኔን በጥፋተኛነት ሲከሱም ማዳመጥ ተገደናል። ትግል የተማሪ ማህበር እሰጥ አገባ ወይም ብርሃነ ይወድ እንደነበረው ፈንጠር ፈንጠር ብሎ ድስኮራ አይደለም። የሞት የህይወት ጉዳይ ነው። የተማሪ ማህበርና ድርጅት ሰራዊት አንድ አይደለም። ፈርቶ ፈርጥጦ ጓዶችን ላደጋ ማጋለጥ፣ የሰራዊት ንብረትን ጠመንጃን ወዘተ ይዞ መክዳት በአጠቃላይ ያስቀጣል። ይህን የማይቀበሉ በዚያው በሩቁ ቢሆኑ ይመረጣል ማለት ነው። ለነገሩ ከዳ፣ ሸሸ፣ አሴረ፣ ህግ ጣሰ ያልነውን ሁሉ እንደ ወያኔ ብንገድል ኖሮማ ዛሬ በውጭ አገሮች ተደላድለው የሚኖሩ ስንቶቹ በየበረሃውና ጫካው በቀሩ ነበር። ራሳቸውም ይህን ሀቅ ያውቁታል። ከዓመታት ትግልና ስቃይ መከራ በኋላ ሌላ የተከሰተብን አንጃ ከወያኔ ጋር ሰምረን ፈርሙ የሚለንን ፈርመን እጅ ሰጥተን እንስራ ያለው የመጨረሻው አንጃ ነው። በችሎታም ሆነ ተከታይ በማግኘት ይህ አንጃ ቅራሪ ቢሆንም ከመጀመሪያው የሚወዳደሩ መሪዎችና አባላት ባይኖሩትም ተከፋፈሉ በሚል ያደረሰው ጉዳት መኖሩን መካድ አይቻልም። ይህኛው አንጃ የድርጅቱን ስም የራሴ ብሎ ሊጠቀም መነሳቱና ከድርጅቱ ጸሮች ጋር ሁሉ ሊገጥምና ድርጅቱን ሊጎዳ መነሳቱ፣ አጠፋን በልና ወደ ድርጅቱ ተመለስ ቢባልም አልሰማ ማለቱና በተለይም ዋናውን ድርጅት ይጠፋል ብሎ በመገመቱ እነሆ በፖለቲካ ምድረ በዳ ቀርቷል። ሳይውል ሳያድር ድሮም የደርጉሽ ስምምነት ነውና ሊከፋፈልም ችሏል። ባልሞት ባይ ተጋዳይ ዛሬ አለው ሊሉ የሚቀጡ ጥቂቶች ቢኖሩም አንድ ጓድ እንዳለው ሟቾቹ ብለናቸው ዶሴያቸውን ፋይላቸውን ከዘጋን አመታት እነሆ አልፈዋል። ከወያኔ መስማማት የሚሉትን ወያኔ በበኩሉ ማን ሊስምሽ ብሎ ስለዘጋቸው አልሰራላቸውም። ዛሬም ግን ከወያኔ ለመጣመርና የይስሙላ ሽግግር በሚል ገብቶ ፍርፋሪ ከስልጣን ለማግኘት እነሱም መሰሎቻቸውም እየጣሩ ናቸው። ትግል ሳይታገሉ የሚሰለቹ ጓዶች እንደበዙ ሁሉ ለፋን ደከም በቃ ለማለትም ፍንጥር ፍንጥር የሚሉ አስመሳዮች እንዲሁ አሉ። ዛሬ የወያኔ ውድቀት ሊመጣ ጫፍ ላይ ሲደርስ ከዚህ በፊት ይህ አይነቱ ድል ላይ ደርሰን ለምን እንደተነጠቅን ማስታወሱ አስፈላጊ ነው። ሁሉን አቀፍ ህብረትና ሽግግር ስንልም በመሰረቱ ጸረ ወያኔና ኢትዮጵያዊ ህብረትና ሽግግር መሆኑን መዘንጋት የለብንም። ይህ ላይ ብዥታ በያዝን ቁጥር ተሸንፈናልና ስህተት መድገሙ አይጠበቅብንም። መለስተኛ ቅራኔዎችንም በአግባብ ይዘን በዋናው ጠላት ላይ ማተኮር መቻላችንም በጣም ወሳኝ ነው። አንዳንድ አጉል ተቺዎች የአባ ብዙ ዓመት ታግሎ ለስልጣን አልበቃምና ይጥፋ ብለውም ይተቻሉ ያወግዛሉም። ለነገሩ ለህዝባዊ ዓላማ ጸንቶ የታገለ ድርጅት ይመሰገናል እንጂ አይወገዝም። የደቡብ አፍሪካ የነ ማንዴላ ድርጅት ለድል የበቃው ከሰባ በላይ ዓመት በኋላ ነው። ሌሎችም እንዲሁ አሉ። የሐቀኛ የህዝብ ድርጅት ዋና ዓላማ ደግሞ ራሱን ለስልጣን ማብቃት ሳይሆን ህዝባዊ መንግስት ምስረታና ዴሞክራሲን ለማስፈን መቻሉ ነው። ከታገለ ድርጅት ትምህርትን ቀስሞ ተመሳሳይ ለመስራት ለሀገር ለማከናወን ከተቻለም ለመተካት መጣር የሚመሰገን ነው። ከትግሉም ከተግባር ስምሪትን ጦመው ግን በወሬ ፋኖ መሪ ሊኮን አይቻልም። የረጅም የትግል ተመክሮ ከወሬ ቀነስ ከትግሉ ከረር የሚል ነው። በጽናት የተጀመረና አያሌ መስዋዕትነት የተከፈለበትን ትግል ከግቡ አድርሱ የሚለን ነው። ለኢትዮጵያ እንጂ ለጎጥ ለጎሳ መቸነፉ አሳፋሪም ነው ይለናል። ከተካኑ ሰይጣኖች ከሞኝ አረቄ ንጉሶች ከመድረክ መዥገሮችና ከኮረፌ ፈላስፎች ይገላግለን። በትግላችን ከዘረኞች ከባንዳዎችና ጸረ ኢትዮጵያ ኃይሎች ሁሉ እንላቀቅ።
ይቅርታ ጠይቁ። ወያኔ አንገታችንን በገመድ አስሮ ሲጎትተን እያያችሁ ዝም። ወያኔ በአደባባይ ሲያርድ የህፃናት ጭንቅላት በጥይት ሲያፈርስ እያያችሁ ዝም። ወያኔ መሬታችንን ነጥቆ ሲያፈነቃቅለን እያያችሁ ዝም። የወያኔ ታናሽ ወንድም አይሲስ ሜዲትራኒያን ባህር በደማችን ሲያቀላ እያያችሁ እየሰማችሁ ዝም። ወያኔ ልጇን በጥይት ገሎ እናት ሬሳው ላይ እንድትቀመጥ ሲያደርግ እያያችሁ እየሰማችሁ ዝም። አቤት 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 ከወያኔ ሳንጃ ግድያም ግርፋት ከሚያፈሰው ደም ከሚያጠፋው ነፍሳት የእናንተ ዝምታ አይቶ አለማየት ልባችንን ወጋው ሆኖ ድርብነት። አዎ ልባችንን ወጋው ሆኖ ድርብነት እኮ ከወያኔ በልጥኛ የተጎዳ ነው። በተማሩ ውሾች አድርባይ ልክስክስ በከንፋደሮች ነው እና ይቅርታ ጠይቁ አዘረ አቀበ አፈረጠም ጣለ አረዳ ሳረደ ቢላ ማቀበለ ተሸማ ምነጠቀ ቅርጫ ተካፈለ እጅና እግሮቹ በንጹሃን ደም እስከራሱ ድረስ ይከፍላል ብድሩን ለወረወረው ነፍስ እና ይቅርታ ጠይቁ ሆኖስ ከተገኘም የውያኔ ሽበት ሞራ ፎጣ መጣይቆ አይቀርም ይጨለማ ግፎ ብርቅን ሲመጣ ይቅርታ እንጠይቅ እስከመቼ ድረስ ወያኔ ሲያል ምንም ፈጅ ሆናችሁ ወገንን ሲያረድ ሀገር ሲበታተን ቅርጫ ተካፍላችሁ በተራቦ ዜጋ በየእስር ቤቱ በተወረወረ ወገብ ላይ ቆማችሁ እኮ እስከመቼ አስሮና ቀጥቶ በሳት እያጋየ ጆሮአችሁ እየሰማ አይናችሁ እያየ እስከመቼ ድረስ ለፋሽ ወያኔ መጣፊያ የምትሆኑ ልክ እንደ ጠመኔ ለዚህ ለበሰበሰ በአራቱም ማዕዘን በቃን የተባለው የፋሽስት ጥርቅም እንኳንስ ለእናንተ ለራሱም አይጠቅም ይቅርታ ጠይቁ አሁን ንጠቅ እናንተ እናንተ ባሪያ ሁናችሁ አትሙቱ ይቅርታ ጠይቁ ከህዝቡ ጎን ቁሙ አሁን ነው ሰዓት ከፈኑ የጅብ ቆዳ ከሆነው ወያኔ አይን ላፈር ብሎ መሸሽ ነው ይሄኔ ስሩ ከደረቀ ክፍት እንኳን ካጣ ከመርዛሜ ጅብ ጥላ ወያኔ ከሚሉት አረምን አይን አውጣ ይሄን ነው እንጂ እድሉን ተጠቅሞ ይቅርታ መጠይቅ ወደ ህዝቡ ጎራ ፈጥኖ መቀላቀል ከወያኔ ጋር ገሃነም ከመጓዝ አፍሮ ከመቃጠል ኧረ ይቅርታ ጠይቁ ይቅርታ ጠይቁ አሁን ነው ሰዓቱ ፈጥናችሁ አምጡ ከወያኔ ጉያ ሳይነጋ ለሊት በጊዜው ከሆነ በበደሉ ሰዓት ህዝብ ማሪ ነው አውዝ ማሪ ነው ይቅርታ ይቀበላል አይፈጽምም ቅጣት እናም ይቅርታ ጠይቁ በህዝባዊ ማዕበል የቆማችሁበት ስራችሁ ሳይናድ የምትሰሩለት የወያኔው ስራ ሳይገባ ከጉድጓድ ከቀብሩ አፋፍ ላይ አሁን ላቅ በሉ ከዚህ ጎን አብሩ አብራችሁም ሳሉ አሁን ነው ጊዜያችሁ ከአእምሯችሁ መፋቅ ወያኔን ማስወገድ ይቅርታ ብላችሁ ከዚህ ጎን መቆም ከህዝቡ መዛመድ አንድ ሜትር ተኩል ክብ ሳይሆን ወገመን አሁን በጨለማው ከዚህ ወግናችሁ የናረብኔ በቃ ታላላችሁ ከደማችን ጠጥቶ ሲወገድ ጨለማ ከተንኮታኮተ ጊዜው ካለፈማ ቀዛ ቀዱን ተውት ይቅርታ ብትሉ ማን ነው የሚሰማ ይቅርታ ጠይቁ አሁን ይቅርታ እንጠይቅ ይልቅስ ጨለማ ሳይጠፋ ሳይነጋ ለሊቱ ይቅርታ ጠይቁ አሁን ነው ሰዓቱ እየታገልን ሞተንም እየታገልን ጌታፎ ወያኔን ካፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሩ ሲጠናቀቅ ያኔ አረ ያሳፍራ ያኔማ አይቻልም ማርም ብሎ ማልቀስ ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሩ ሲጠናቀቅ እናም ይቅርታ ጠይቁ አዎ ይቅርታ እንጠይቅ ይቅርታ ጠይቁ እስከመቼ ድረስ ለፋሽስት ወያኔ ማጣታ ምትሆኑት ልክ እንደ ጠመኔ ይቅርታ እንጠይቅ አዎ ይቅርታ ጠይቁ የሚያሳየው ውበት ነው። ለምለምና ነፋስ የሚጫወትበት ቀለም የሞላበት ፀሐይ የሞላበት አገሬ ቆላ ነው ደጋ ወይና ደጋ እዚያ ብርሃን አለ ለሊቱ ሲነጋ አገሬ ተራራ ሸለቆ ረባዳ አገሬ ጅረት ነው ገደልና ሜዳ ውሸት ነው በበጋ ፀሐይ አትፋጅም ክረምቱም አይበርድም አይበርድም አይበርድም። የሚፈነጩበት ከወጥመድ ሳይገቡ ሳይነካቸው ጣላት እዚያ ለነጻነት በሀገር መመካት በተወላጅነት በባለቤትነት እዚያ ለነጻነት ጎመኑ ስብጮማ ቆሎ ክትፎ ስጋ ድርቆሹ ፍስፍት ነው ቃሪያው ሙክት ሰንጋ ጠጁ ነው ወለላ ከጎኛት ይነጥቃል የመንደሩ ጠላ እህሉ ጣም አለው እንጀራው ያጠግባል ጭፈራው ዘፈኑ ችግርን ያስረሳል። እዚያ ዘመድ አለ ሁሉም የእናት ልጅ ነው ሁሉም የአባት ልጅ ነው። አላትም አንዳንዴ መጣል መቃብር ባላጋራም ቸር ነው ያገር ልጅ ሲቸገር ግነት ነው ሀገሬ።
ለላ ድርጅታችን በዚህ ይተናከካል። ይህንን ድርጅታችንን ነገ ጧት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና ሁኑ።